ስናመልክ ቆየን። እግዚአብሔር ስለረዳን በሕይወት ስለቆየን ስለአገዘን እሱ ደግሞ አምላክ ስለሆነ እነተኛ አምላክ እግዚአብሔር ስለሆነ ተስፋ ደግሞ ከሰማይ የሚመጣውን ተስፋ ስለምንጠብቅ መጽሐፍ ቅዱስ የሚናገር ይሄ ነው። ከሰማይ የሚመጣውን ተስፋ ይላል። ከሰማይ የሚመጣውን ተስፋችን የሚገለጥ ጌታ ስላለ እውነት ስለሆነ ወንጌል እውነት ስለሆነ ስለዚህ ደስ ይላል። ጌታን እናመልከዋለን። አሜን። ልጆች ወደዚህ ተመጡና እንጸልያለን። ከዛ ወደ እግዚአብሔር ቃል እናልፋለን። ሁላችሁም ተነሱና ለልጆቻችን እንጸልያለን። የምንጸልይበት ምክንያት እግዚአብሔር እንደሚሰማን ስለምናምን የምንጸልየው ጸሎት አንድ ቀን በእግዚአብሔር ፊት ለልጆቻችን መልስ እንደሚሆን እያመንን ነው የምንጸልየው። ደግሞ በርግጥም ነው አንድ ቀን በእግዚአብሔር ፊት ለልጆቻችን መልስ ነው። ምንም ጥያቄ የለው። እግዚአብሔር ባለ አደራ ስለሆነ ታማኝ ስለሆነ እንጸልያለን። እግዚአብሔር የዘላለም አምላክ አልጥልህም አልተውህም ያልክ አንተ ስለሆንክ እግዚአብሔር የዘላለም አምላክ ለጠማ እርካታን የምትሰጥ እግዚአብሔር አንተ ስለሆንክ የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እነኝን ብራቴናዎች ይዘን በፊትህ እንመጣለን። ጌታ እግዚአብሔር ሆይ በዓለም ውስጥ ሲኖሩ በዓለም ሳላችሁ መከራ አለባችሁ ስለተባለ ነገር ግን ዓለምን ያሸነፍከው ደግሞ አንተ ስላለህ በመከራቸው ጊዜ በፈተናቸው ጊዜ እግዚአብሔር የዘላለም አምላክ በልዩ ልዩ ነገር በተያዙበት ጊዜ ጌታ ሆይ አንተ እንድትመጣ እንጸልያለን። ከታሰሩበት ነፃ እንድታወጣ ከተጠመዱበት ነፃ እንድታወጣ እግዚአብሔር ሆይ ጥላት ካመጣጠረው እግዚአብሔር ሆይ ጥላት ካዘጋጀው ነው ወጥመድ ሁሉ እንድታድናቸው በጌታ በኢየሱስ ክርስቶስ ስም እንለምናሃለን። እግዚአብሔር ሆይ እምነት እየጠፋ ከምድር ላይ በሄደበት በዚህ ክፉ ዘመን አንተ ስትመጣ እግዚአብሔር ሆይ እነሆ እንዳያፍሩ በእምነት የተሞሉ ሆነው እንዲገኙ የዘላለም አምላክ በኢየሱስ ክርስቶስ ስም አደራችንን ለአንተ እንሰጣሃለን። ልመናችንን በፊትህ አቀረብን። እዚህ ያሉትን ብቻ አንልህም። እግዚአብሔር ሆይ ዛሬ ያልመጡትን ያልተገኙትን፣ በስራ ያሉትን፣ በትምህርት ቤት ያሉትን፣ በልዩ ልዩ ቦታ ያሉትን በአሁኑ ሰዓት የእግዚአብሔር ማዳን የክብሩ ነጸብራቅ እግዚአብሔር ሆይ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስም እንድትረዳቸው እንለምናሃለን። ጌታ ሆይ ቃልህ ደግሞ እውነት ስለሆነ በቃልህ እንድትናገረን መንፈስ ቅዱስ አንተ አስተማሪ ስለሆንክ እንድታስተምረን እግዚአብሔር ሆይ በመንገዳችን ቃልህ መብራት እንዲሆነን ጌታ እግዚአብሔር ሆይ እንዲገለጥልን በቃል ውስጥ ልባችን እግዚአብሔር ሆይ ወደ እውነት ሁሉ እንድትመራው አንተ እንድታስተምረን ለአንተ አደራ ሰጠን። ክብርና ምስጋና ለዘላለም ለአንተ ይሁን። አሜን። እንቀመጣለን። ወንድማችን ደረጀ እዚህ ጋር ያለውን ታውጣና ዘፍጥረት ምዕራፍ 2 ዘፍጥረት ምዕራፍ 3 በተከታታይ ያለውን እንዳንድ ቦታ አልፈን ያለን ይሄ ባለፈው ሳምንት ያው ካለፈው ጊዜ ጀምሮ እየሄድንበት ያለው ክፍል ነው። ካለፈው ጊዜ ጀምሮ እየተከታተልን ነው ያለው ክፍል ነውና ትከተሉታላችሁ። እዚህ ላይ ኦሪት ዘፍጥረት ምዕራፍ 2 ላይ ምዕራፍ 2 ቁጥር 16 ላይ ነው 15 ላይ ያለው ነው። ምዕራፍ 2 ቁጥር 15 ላይ ያለው ቃል ነው። እግዚአብሔር አዳም የተናገረውን ክፍል
እናያለን።
እግዚአብሔር አምላክ ሰውን ወስዶ ያበጃትን ጠብቃትን ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከርሱ በበላህ ቀን ምን ትሆናለህ አለው። እግዚአብሔር ትሞታለህ። ከዛ በኋላ ደግሞ እግዚአብሔር ይህንን ቃል አዳም ከነበረው በኋላ ዛሬ አልቀረም። እግዚአብሔርን ሐሳብ የሚቃወም እግዚአብሔር ሐሳብ ላይ የሚነሳ ተቃዋሚ ደግሞ ሌላ ሲነሳ ትመለከታላችሁ። ፍጥረት አለ፣ ሰው የተባለ እግዚአብሔር የፈጠረው ሰው አለ። ያንን እግዚአብሔር ከፈጠረው በኋላ ካስቀመጠው በኋላ ዝም ብሎ አልተወም። እግዚአብሔር ትእዛዝ ሰጠው፣ ሁሉን ትበላለህ፣ ግን አንድ ማትበላው ዛፍ አለ፣ እሱ እንዳትበላ። በእርግጥ በበላ ቀን በዛን ቀን ምን ትሆናለህ አለው? ሟች ትሞታለህ። እርግጥ በእርግጥ ሟች ነህ አለው። ከዛ በኋላ ሌላው ደግሞ የራሱን ሌላው ደግሞ የጨለማው ክፍል ሌላ ሐሳብ ይዞ ቀረበ። ምዕራፍ 2 ላይ ዘወር ምት 3 ላይ የምታዩት እባቡም ለሕይወቱ አራት ሞትን አትሞቱ። በቀጥታ ከእግዚአብሔር ሐሳብ ጋር የሚቃረን ሆኖ ቁጭ አለ። ሞትን ምን አትሉም ማለት አትሞቱም። የእግዚአብሔርን ተቃራኒ ቃል ነው ተቃዋሚ ሐሳብን ሲያቀርብ ነው የምትመለከቱት። ተቃውሞ ነው የሚያቀርበው። አትሞቱም፣ ከእርሷ በበላችሁ ቀን ግን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አትሞቱም ብቻ ሳይሆን እንደውም የተሻለ ነገር እንዳለ እግዚአብሔር እንደውም የደበቃችሁ ነገር እንዳለ ሆን ብሎ ይሄን ነገር እንደተናገረ እንዳይሆን የከለከለበት ምክንያት እግዚአብሔር እሱ እንዳይመስሉ ከእሱ ጋር እንዳያስተካከሉ እሱ እንዳይመስሉት እግዚአብሔርን ሐሳብ እንዳቀረበ ይህን ሐሳብ ታያላችሁ። ከዛ በኋላ ምዕራፍ 3 ቁጥር 22 ላይ በዛ መካከል የተከናወነ ነገር አለ። ምዕራፍ 3 ቁጥር 22 ላይ አሁን እግዚአብሔር አምላክም አለ። አሁን መሀል ላይ የተደረገ አዳም የጠራበት ሔዋን ያናገረበት እባብን እግዚአብሔር የረገመበት ክፍል አለ። እዛው ላይ የምታውቁት ክፍል አለ። ወደ ምዕራፍ 3 ላይ ስትመጡ እግዚአብሔር አምላክም አለ፣ እነሆ አዳም መልካሙና ክፉን ለማወቅ ከኛ እንዳንዱ ሆነ። አይገርም? መልካሙና ክፉን ለማወቅ ከስላሴዎች እንዳንዱ ሆነ፣ ከኛ እንዳንዱ ሆነ አለ እግዚአብሔር። ልክ እዚህ ምዕራፍ 3 ላይ ምዕራፍ 2 ላይ እንደ እግዚአብሔር እንደምትሆኑ እንደሱ ስለምትሆኑ የከለከላችሁ ቢሆን ሰውት ያላችሁ ከኛ እንዳንዱ ሆነ አለ እግዚአብሔር። አሁንም እጁ እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳያበላ ለዘላለም እንዳይሆን እንዳይኖር እግዚአብሔር ምን አደረገ? ከኤደን ገነት አባረረው። ከዛ በኋላ የምትገላበጥን ሰይፍ እግዚአብሔር አስቀመጠ። አሁን ተራው ሌላ ነገር ነው። አሁን ደግሞ የሕይወትን ዛፍ እንዳይበላ እንደዛ ከበላ አሁን እንግዲህ ደግሞ ሌላ ነገር ደግሞ እንዳታደርግ ይሄን እናደርጋለሁ ሲል እግዚአብሔር ወሰነና የሕይወትን ዛፍ እንዳይበላ አዳም ምን አደረገው? ከገነት አስወጣው። ከዛ በኋላ የሕይወትን ዛፍ አናየም። መጽሐፍ ቅዱስ ላይ የምናየው ነው። የመጽሐፍ ቅዱሳችን መጨረሻ ላይ ዮሐንስ ራእይ ላይ ሌላ ቦታ እናገኛት። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉን ቅጠሎች ለሕዝብ መፈወሻ ነበሩ። እቺ የሕይወት ዛፍ መጨረሻ ላይ የምታዩት እዚህ ክፍል ላይ ነው። ምንድን ነው? ዘፍጥረት ምዕራፍ 3 4 ላይ ሞትን አትሞቱም። ቁጥር 6 ላይ ከፍሬ ወሰደችና በላች፣ ለባሏ ደግሞ ሰጠችው፣ እርሱም ከእርሷ ጋር ምን አለ? በላ። ምን ማለት ነው? ተስማማ። አሁን ስምምነት መጣ። እንግዲህ በኋላ ያ ነገር ይመጣል። ከበላች በኋላ ለባሏ ሰጠችው፣ እሱም ደግሞ ከእርሷ ጋር ምን ሆነ የሚለው ከእርሷ ጋር አብረው በሉ፣ ተስማሙ ማለት ነው። እንዲህ አላለም፣ ለምን ታደርጋለሽ አላላትም። በሐሳቧ ተስማማ፣ ባቀረበችው ሐሳብ ተስማማ፣ ከእሷ ጋር አንድ ሆነ። የእግዚአብሔርን ቃል ለማፍረስ የእግዚአብሔርን ቃል ላለመታዘዝ ባልና ሚስቱ አብረው ምን ሆነው ይለው ተስማሙ፣ አብረው እሺ አሉ። ሰይጣን የመከራቸውን ምክር አሁን እሺ አሉ፣ እናደርጋለን አሉ።
ሲቃወም አትመለከቱትም። ዘፍጥረት ምዕራፍ 3 ቁጥር 8 ላይ ተበልቶ ስለማይቀር እርሱም ቀርቦ ለሸ ጊዜ የእግዚአብሔር ድምፅ ከገነት ውስጥ ሲመላለስ ሰማ። ቀኑን ሲሆን አለ ቀኑን ሲመሽ የእግዚአብሔር ድምፅ እንደወትሮ ወደ አዳም መጣ። አዳምና ሚስቱን ድምፁን ሰምተው ምን አደረጉ? ተሸሸጉ፣ ተደበቁ። የሚያውቁት ድምፅ ነው፣ አዲስ ድምፅ አይደለም። የተለማመዱት ድምፅ ነው። የእግዚአብሔር ድምፅ ለእነሱ እንግዳ አይደለም። እንደ ወትሮ ግን በነፃነት ድምፁን መስማት አልቻሉም። እግዚአብሔር አዳም አለ አዳምን ጠርቶ እግዚአብሔር አምላክ ምን ያለው ይለው፣ ወዴት ነህ ያለኸው? አዳም የት ነህ ብሎ ጠየቀው። አሁን አዳም እውነት ይናገርታ ያላችሁ እዚህ ክፍል ላይ ተመልከቱ። ምዕራፍ 3 ላይ ከቁጥር 10 ጀምሮ እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ምንን ሰማው? ድምፅህን ሰማው። አሁን እውነት መናገር ጀመረ። አዳም እዚህ ላይ ምንም ነገር አለ በጣም ስሙ፣ በገነት ድምፅህን ሰማሁት። የአንተ ድምፅ ነው፣ እርግጠኛ ነኝ አንተ ነህ። የሌላ ድምፅ እንዳልሆነ አውቀዋለሁ። ያ አትብላ ያለኝ ድምፅ ነው አሁን እየሰማሁት ያለሁት። ወዴት ነህ እያለ እየፈለገኝ ያለው ያ መጀመሪያ የመከረኝ ድምፅ ነው። የማውቀው ድምፅ ነው፣ አዲስ አይደለም። ድምፅህን የራስህን ድምፅ ነው የሰማሁት። ድምፅህን ሰማሁት፣ አወቅሁት። ሲመክረኝ የነበረውን የመከረኝን የነበረኝን ያስጠነቀቀኝን ድምፅ ሰማሁ። መክሮኝ ነበር፣ እንዳይደርስብኝ ተናግሮኝ ነበር፣ አውቀው ነበረ። ያ ድምፅ አሁን መጣ። ወገኖች ስሙ፣ ሰው ሁሉ አንድ ቀን በእግዚአብሔር ፊት ይሆናል፣ ይቆማል። ሰው ሁሉ ምንም ጥያቄ የለውም። ሰው ሁሉ አንድ ቀን በእግዚአብሔር ፊት ምን ይሆናል? ይቆማል፣ ይገኛል። ትንሣኤ ለጻድቃን ብቻ አይደለም። ትንሣኤ አዎ ለማያምኑትም ጭምር ነው፣ ለኃጥአንም ጭምር ነው ያለው። ሁሉ አንድ ቀን በእግዚአብሔር ፊት ይቆማል። ሁሉ ሰው አንተ የሰጠኝ ሴት አለ ሰውየው ምክንያት ሲፈጥር ታስታውሳላችሁ። ማን የሰጠኝ? ከእኔ ጋር እንድትሆን የሰጠኝ ሴት እሷ ሰጠችኝ። እናበለዋለሁ በእሷ ላይ ለጠፈው። አላውቅም ነበር እንደዚህ አይነት ዛፍ መኖሩን አላለም አዳም። አልነገርከኝም አልመከርከኝም አላለም። እግዚአብሔር መቆመ ጊዜ እስኪያፍ ጎቶን ሲፈልግ የነበረው ማምለጫ ግን ሚስቱ ላይ ይዋለሽ ለጥፍታ ያላችሁ መካድ ግን አልቻለም። ይህን ድምፅ ይህን አትብላ የሚለውን ይህን ምክር ግን ሰምቼው አላውቅም መቼ ነገርከኝና ብሎ ከእግዚአብሔር ጋር አልተከራከረም። አልነገርከኝም ይህን ለማዘፍ አላስጠነቀቀኝም ብሎ አልዋሽም አልተከራከረም። ወገኖቼ ሰው በእግዚአብሔር ፊት አንድ ቀን ሲቆም ከሰማ ይህንን ወንጌል አልሰማሁም ነበር አይልም። በጎን ነገር አውቆ በትክክል ያልሄደበት ሰው ቢኖር አላውቅም ነበር ማለት በእግዚአብሔር ፊት አይቻልም፣ ማምለጥ አይቻልም፣ አይቻልም። በፍርድ ቀን እኔ አይደለሁም አለ ጌታ ይፈርድባችሁ ብላ አለ። ያ የሰማችሁት ምንድን ነው አለ? ቃል እሱ ራሱ ይፈርድባችኋል አለ። እኔ አይደለሁም የሰማችሁት ቃል እሱ ባለቤቱ ሰው የሰማውን ያደረገውን ራሱ ያየዋል። የገዛው ህሊና ይመሰክርበታል ማለት ነው። ያ የሰማው ያ ያደረገው ሰው ራሱ ያደረገውን ነገር አይክድም፣ የሰማውን ነገር አይክድም። ራሱ ባለቤቱ ይታያል፣ ይነበባል። ባለቤቱ ራሱ አይክድም። መካድ አይችልም። አላልከኝም፣ አልሰማሁም፣ አላውቅም ነበር እንዲሆኑ አላውቅም ነበር ማለት አይቻልም። ሞት ሞትና ህይወት እንዳለ አላውቀው ነበር ማለት አይችልም። ክርስቶስ ኢየሱስ ያድን እንደነበር አላውቀው ማለት ሰው አይችልም።
በርሱ ፊት የሰው ህይወት ሁሉ ምን ይሆናል? ይነበባል። ዕብራውያን ምዕራፍ 4:13 ላይ እንደምን ቃላለ እኛን በሚቆጣጠሩ በርሱ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በርሱ ፊት የተሰወረ አንዳች ነገር ማንን? ህዝቡን በሚቆጣጠር በርሱ አይኖች ፊት በእግዚአብሔር ፊት በእግዚአብሔር አይኖች ፊት ነገር ሁሉ ምን ይሆናል? ራቁቱን ነው ያለው። ምንም ነገር መሸፈኛ የለውም። ሰው ከሰው ሊሸፈን ይችል ይሆናል። ሰው በሰው ላይ ይታይ ይችል ይሆናል። ሰው በሰው ላይ ይሰማ ይችል ይሆናል። በእርሱ ፊት ግን ራቁቱን ነው ያለው። ሰው የሰው ልብ ራቁቱን ነው ያለው በእግዚአብሔር ፊት እኛን በሚቆጣጠር በእርሱ አይኖች ፊት ነገር ሁሉ የተራቆተና ራቁቱን የቀረ ባዶ ሆኖ የሚታይ ምንም ያለው የሚሸፍነው ነገር የለም። እሱ ብርሃን ነውና እሱ ብርሃን ስለሆነ በጓዳ የሚናገረው ነገር እግዚአብሔር ፊት ግልጥ ነው። ሰው አልሰማኝም ብዬ ብናገር ራቁቴን ነኝ ያለሁት። ሰው አላየኝም ብዬ ባደርግ ወገኖቼ ራቁቴን ራቁታችሁ ነው ያላችሁት። በማን ፊት? በእርሱ ፊት መኖር የሚሻለው በእግዚአብሔር ፊት ነው። ምንም ማምለጥ አይቻልም። አይኖቹ እኛን ያሉ ይቆጣጠራሉ ማለት ነው። ጆሮዎቹ ደግሞ እንዲሁ እኛን ይሰማሉ ማለት ነው። አይን የሰጠ አይን አለው፣ ጆሮን የሰጠ ጆሮ አለው አይደለም? ምን ትላላችሁ እናንተ? ምን ፈረንጁ ዓለም እየተቆጣጠረን አይደለም ያለው? ሰው እኮ አመልጥም አሜሪካ ውስጥ አሁን የትም ከተማ ወንጀል ቢሰራ ካሜራ አንስቶ የትም ሱም ገብቶ ይዝረፍ ጠረጃ ሰዋታል። ታዲያ አላያችሁ ሰው ሀገራት እየመጡ አንድ ጊዜ እየመጡ መጣል የሆኑ ጎረምሶች እንዲህ እየመጡ መንገድ ላይ የሚሄዱ ሰው በሙሉ ግን ታዩ በሙሉ አላያችሁ? ዜና ላይ የሚያልፈውን ሰው እኳ አድርጎ ይጥላሉ። ካሜራው ግን እነሱ ነው ያለ። ህዝብ ደግሞ እነሱ ናችሁ። እንኳን እግዚአብሔር ሰው እንኳን ይሆንና ራቁታቸውን እያስቀረን ነው። ሰው እንኳን እያየን እኮ ነው። ሰው እኮ እያየን ነው። አላየኝም ተብሎ ፌስቡክ ላይ ማድረግ አይቻልም። አልታየኝም ተብሎ ሰው እንኳን እያወቀው ነው። አሜሪካን ህዝብ ይኸው ራቁቱን እየቀረ ነው የሚልከውን ኢሜል ምናምን ማን ሁሉን ነገር ይሆንና እየታየ ነው ተብሎ አንዱ ራሻ ውስጥ ገብቶ የተናገረውን እዚህ ላችኋል። ሁሉ ሰው እየተፈተሸ ነው። እንኳን ያው እግዚአብሔር ቀርቶ ሰው እንኳን በሰራው ቴክኖሎጂ ሰውን ራቁቱን እያስቀረው ነው ያለው፣ እየታየ ነው ያለው። እግዚአብሔርማ ምንኛ ያውቀን። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ደግሞ እግዚአብሔር ከስትንፋስ ይልቅ ደግሞ ለአንተ ምን ነው ቅርብ ነው። እግዚአብሔርማ የሰውን ሁለንተናውን የፈጠረው እሱ አይደለም? የሰውን ልብ፣ የሰውን ስሜት፣ የሰውን ሐሳብ፣ ልብንና ኩላሊትን ይመረምራል ይለዋል እኮ መጽሐፍ ቅዱስ። ልብንና ኩላሊትን መርማሪ ነው እግዚአብሔር። ከእግዚአብሔር ፊት ማምለጥ አይቻልም። አዳምና ሔዋን እግዚአብሔርን አልሰማንም፣ አላወቅንም፣ አልመከርከርም አላሉም። እሱ ሰው አይደለም ምስክር እንደማልጠራም እግዚአብሔር አይተህልኝ የለም ግን አመጣለሁ አይልም እግዚአብሔር። እኛ ነን አይደል እንግዲህ ምስክር ፈልጋለሁ ምን ብለው እኛ ነን። እርስ በርሳችን ያው ስለምንካካድ አቅምም ስለሌለን ምስክር እግዚአብሔር አያስፈልገው። ስለዚህ አዳምን ሚስቱን በዚህ ሐሳብ ላይ አልተናገርከንም አላሉትም። የገዛልናቸው ምስክር ነውና ወገኖች፣ የሰው ሁሉ አንድ ቀን በእግዚአብሔር ፊት ምን ይሆናል? ይቆማል። የመቆሚያ ሰዓት አለ። ዕብራውያን ምዕራፍ 9:6 ላይ እንደዚህ ምልካ አለ፣ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ይገብ ተወስኖበታል። ሰው አንድ ጊዜ ሊሞት ከዚያ በኋላ በእግዚአብሔር ፊት ሊቆም ለፍርድ ሊቆም ተወስኖበታል ሰው
ተመለሰን እኛ ድመትና ውሻ አንሆንም። ሌሎች እንደሚያስተምሩት የሩቅ ምስራቅ ትምህርት እንደሚያስተምሩት ሪንካርኔሽን ተመለሰ የአንሳት ሰው ተመልሶ ሌላ መልክ አይደለም የሚመጣው። አጋንንታዊ ትምህርት ነው። ሰው አንድ ጊዜ ሊወጥ ከዛ በኋላ እንደሚሆን ራሱን ችሎ እግዚአብሔር ፊት ሊቆም ተመልሶ ሌላ አቅጣጫ አይሄድም። ራሱን ወክሎ ሊቆም ነው። መጽሐፍ ቅዱስ በትክክል የሚናገረው ሁለተኛ እንደዚህ አለ። ራቁት የነኛል እዚህ ክፍል ላይ ተውታላችሁ። እዚህ ጋር ድምጽን ሰማው ካለ በኋላ ራቁቴን ስለሆን ፈራው ራቁቴ የነኛል አለው። ድምጽን ሰማሁት አሁን ሁለተኛ ራቁቴ የነኝ ኃጢአት ሰርቻለሁ የኃጢአት ውጤት ደርሶብኛል የማላውቀው ያልተራመድኩት ክፉ ነገር አሁን ደረሰብኝ። ኃጢአት ራቁቴ ያስቀራል፣ በርምሱም ያስቀራል። ያጠሱ ውጤት አንዱ ራቁት ማስቀረት ነው። ውጤቱ እንደዛ ነው። ኃጢአት ራቁትነትን ይወልዳል። ደግሞ እሱ ብቻ ነው ሰው ሁሉ እንዲያውና እንዲያቀው ያደርጋል። አይገርማችሁ? ሰው ሁሉ እንዲመለከተው ያደርጋል። በራሱ ሁሉ እንዲያውቀው የሚያደርገው ራቁት ነው የሚያስቀረው። ገመና ይገልጣል። ኃጢአት ሌላው እንደሚታይ አድርጎ ሰውየው ምን ያደርጋል? ያጋልጠዋል፣ ያወጣዋል። አይገርማችሁ? ምዕራፍ 6 ላይ ኖህ ጻድቅን ጻድቅ ሰው ተብሎ ተመሰከረለት። አካሄዱን ከእግዚአብሔር ጋር አደረገ። ምዕራፍ 6 ላይ ምዕራፍ 9 ላይ ከተረፈ በኋላ ወይም ተከለና ጠጣ፣ ከዛ በኋላ ሰከረ ካለ በኋላ ምን ማለት ሰክሮ ራቁቱን ተያየ። ያ ጻድቁ ሰው እንቺም አንድ ዘመን የሰራው ነገር ከኛ ጋር አቆል ያቆየ አንድ ዘመን ይሰራው ነገር ህይወት አንድ ዘመን ስለሰራ ነው አይደለም። ህይወት ሁሉ ግዜ ነው። ስምዖን የሚባል ሰው ነበር፣ ጻድቅና ትጉ ሰው ነበር ያለ መጽሐፍ ቅዱስ። በመንፈስ ቅዱስም ተረድቶ ነበር ማለት ክርስቶስን ሳይ እንደማይሞት። ግን ጻድቅና ምን ነበር አለ? ትጉ ነበር። ህይወት አንሰው ያንሰውን ጉዳይ አይደለም ነው። አንድ ዘመን ላይ ጻድቅና ከእግዚአብሔር ጋር አካሄድን አደረገ ተባለ ምዕራፍ 6 ላይ። ምዕራፍ 9 ላይ ግን ሰካራ ብሎ ተገኘ። የመጀመሪያው ሰካራም መጽሐፍ ቅዱስ ነው። የመጀመሪያው ሰካራም ሰው ነው ነው መስከረ ኃጢአት ስለሆነ ማለት ነው። ምክንያቱም ሰው እግዚአብሔር ሰጥቶን አእምሮን የሚያስት ነገር ኃጢአት ነው። እግዚአብሔር ሰውን በትክክል እንዲያስብ አድርጎት ሰርቶት ሰው በትክክል እንዲህ ወደ ውስጡ የሚያስገባው ነገር ኃጢአት ነው። ኢፌክት አለው። ከዛ በኋላ ይህ ሰውዬ ተመልክቶ ተጻድቅ ሰው እሱ ራቁቶ ሆነ። ከዛ በኋላ የመጣውን ጠላት አውቃላችሁ አይደል? ሁለቱ አዩትና ትልቁ ወንድም አንዴ ካማ አየና ወጣር አባቱ ልቁን ራቁትነት አየ ወጣ። ከዛ በኋላ ወንድሞቹ ነገራቸው ይላል። ሁለቱ ደግሞ ሰውና ፌት ደግሞ በሰሙ ጊዜ ጨርቅ ላይ ይዘው መጡ። በኋላቸው ሄዱና አባታቸው ምርቃን ሸፈኑ አይደል? መጽሐፍ ቅዱስ ሸፈኑት። አባትየው በለቃ ጊዜ ግን ማን ረገም ይላል? ካምን ወንድሞቹ ባሪያውን ተባለ። የትኛው ዘር እንደሆነ አላውቀውም፣ ግን አባትየው አመጣው ጣጣ አይደል? ባይሰክር ኖሮ ካም ይረገም ነበር። የአንዳንድ ሰው ኃጢአት ሌላውም ይተርፋል። ምን ካም አላጠጣው ነገሩም፣ ግን እንደ አባትነት ማክበር ገበና መሸፈን ነበርበት። የእሱ ደግሞ ድርሻ ነበር ማለት ነው። የወንድሙን ገበና አይቶ የሚገልጥ ሰው አደገኛ ሰው ነው። እኛማ እግዚአብሔር ይጠብቀን እንጂ ገበና ታየን አንምርም አይደለም። እግዚአብሔር ይሸፍነን እንጂ። ግን የተገለጠውም ገላጩም ግን አንድ ቀን መጥረሻ ላይ ይቀመጣል። አይተርፍም፣ አይቀርም። እግዚአብሔር ይርዳን። አሜን። እነዚህም አላችሁ ለአንድ እውነት ሲሆን ቃሉ ከባድ ካም በሰከረው ኖህ በሰከረው ካም እርግማኑ ተሸክሞ ቁጭ አለ። ትውልዱ ሁሉ ስኬት እንዳለፈ ባላቀም ስኬት ስኬትኛው ዘመን እንደቆየ ባልረዳም፣ ግን የአባትየው ጣጣ ነው። የአባትየው ጣጣ ነው። አንዳንድ ደግሞ በረከት የሚሆን ሰው ደግሞ አለ። የአብርሃምን አባት ማንም አያወራውም፣ ታራን ማንም አያወራውም። ግን ወደ ከነአን ለመሄድ ግን ታራ ከልጁ ጋር ተደሳ ብሎ ግን ስለ ታራ ነው ያንን የከነአንን ጉዳይ ያሳየው። አይገርማችሁ? እኛ ስለ አብርሃም ነው የምናወራው። ግን አስተዋጽኦ እንደነበረ ታያላችሁ ከጀርባው አባትየው። እግዚአብሔር ለበረከት ያድርገን። አሜን። እግዚአብሔር ለበረከት ያድርገን። እነኛ ሰውና ፊት እኮ ተባረኩት ወይ ብሎ ደንግጠው ሄደው ገበና ስለሸፈሩ የደም የክርስቶስ ባህሪ ነው። ለና እናንተን እግዚአብሔር በየቀኑ ያጋልጠን ማን እኔ ነው ያለው አልቆም። የልጁ ኢየሱስ ክርስቶስ ደም ከኃጢአት ባነጻኝ እዚህ ልቆም አልችልም። እናንተ ትቆማላችሁ አትቆሙ። መሸፈን የክርስቶስ ባህሪ ነው። ጸልይለት ለደከመን ያለው ደረጃ መንገዱ ለህጣመ ጉልፍን አጣን ሰው ባልንጀራ አንተ ተራሰን ተሰፋላችሁ። ጸልይለት ለደከመ መንገዱ ለፈጣመ ጉልፍን አጣን ሰው ባልንጀራ ተራሰን አረለ እደረከመ ምን ይሰራል አለያሜቱ ካካታ ሁካታ ሽርጠት ሽርጠት ሲል ወንድሜን ቃይ ወሬውን ተውና ሆ ጸልይለት ተግተህ ተግተህ ጸልይለት ለደከመው መንገዱ ለተጣመመ ጉድ ፍራታን ሰው ባልንጀራህን ትተህ ራስህ ለዚህ ነው ዘመሩ በሰው ይሻላል። አሜን። እግዚአብሔር ይርዳን። አሜን ይርዳን። አሜን በሉት። ዘ ይርዳን። ኃጢአት ራቁት ያስቀራል። ራቁት ያስቀራል። ጻድቁ ኖህ የደረሰበትን ቅድም ነገርኳችሁ። ሶስተኛ አዳም ያለውን እዚህ ክፍል ላይ አሁንም ምዕራፍ 3 ላይ ነኝ ያለው ፈራሁ ይላል። ምዕራፍ 3 ላይ እንኳን አብኝ ያለ ፈራሁ። እግዚአብሔርን በአባትነቱ የፈራበት መፍራት አይደለም። እግዚአብሔርን በአባትነት ለህይወት የምንፈራበትን ፍርሃት አይደለም አሁን ፈራሁ ያለው። የዛ አይነቱን ፍርሃት አይደለም ፈራሁ ነው የሚያለው። ፍርድን የሚያመለክት ፍርሃት፣ ሞትን የሚያስከትል ፍርሃት፣ ቅጣትን የሚያስከትል ፍርሃት ወደቀበት። አይገርማችሁም? ከዛ በኋላ የአባትነት ፍርሃት አይደለም እግዚአብሔር የማክበር ፍርሃት አይደለም እዚህ ላይ የሚናገረው። ፈራሁ ሲል ሞትን የሚያስከትል ፍርሃት እንደሆነ አወቀ። ፍርድን የሚያመለክት ፍርሃት በእሱ ላይ ወደቀበት። መከራ የሚመጣበት እንደሆነ አወቀ፣ ፈራ። እንደዚህ አይነቱን ፍርሃት ተያዘ። ሰው መልካሙን ፍርሃት አይደለም፣ መልካም የሆነ ፍርሃት አለ። አወቀ፣ ፍርድን አመልካች የሆነ ፍርሃት በእሱ ላይ ወደቀበት። ወገኖች ያለ እግዚአብሔር መሆን ያስፈራል። በሕያው እግዚአብሔር እጅ መውደቅ ነው ያደርጋል መጽሐፍ ቅዱስ። ያስፈራ ነው። በሕያው እግዚአብሔር እጅ መውደቅ ያስፈራል ይላል። ያስፈራል። ባዶ መሆኑ ገባው። ያደረገው ከእግዚአብሔር ጋር ከነበረው ኅብረት የሚለየው እንደሆነ አወቀ። የሰራው ሥራ የመለያው ጉዳይ እንደሆነ አወቀ። እንደተታለለ ገብቶታል። አንድ ቦታ ላይ የሚያቀው የተለማመደው ሕይወት ተለየው። ስለዚህ ፈራው። ሞቶ አይደለም አሁን ያለበት ሁኔታ፣ አሁን የደረሰብኝ ሁኔታ እንደሆነ አይደለም። ከበላሁት በኋላ የሆንኩ ያለሁት ሁኔታ አትብላ የተባልኩትም ከነካው ከበላሁ በኋላ የሆንኩ ያለሁት ሁኔታ እንደ ቀድሞ አይደለም። ፈርቻለሁ፣ ባዶነት ተሰምቶኛል፣ ፍርድ ተሰምቶኛል አለ። ህይወት የሌለበት ነገር እንደሆነ ገባሁ። አራተኛ ተሸሸኩ አለ። እዚሁ ላይ የምታዩት ተሸሸኩ። የተሸሸኩ አለ በገነት ዛፎች መካከል ተሸሸኩ፣ ተደበቁ። ድምፅን ሰማሁ፣ ራቁቴን ሆንኩ፣ ፈራሁ። ከዛ በኋላ ውጤቱ ነው ሆኛል። አሁን ተሸሸኩ፣ ሸሸሁኝ አለ። ሸሸሁ። አሁን መራቅ መጣ። ርቀት ከእግዚአብሔር መራቅ ሆነበት። የሰራው ስራ አለመታዘዙ ውጤቱ እንዲሸሽ አደረገው። ተመልከቱ ምን ማለት ነው? ግልጥ ተሰማው። እግዚአብሔርን ባላ ይሻለኛል አሁን አለ። መደረቅ ፈለገው። ወገናችሁ ነገራችሁ፣ ሰውን ከእግዚአብሔር ቤት የሚያርቀው አማኙን ከአካል የሚለዩ አንዱ የህሊና ክስ ነው። የህሊና ክስ ነው። አማኙ ከእግዚአብሔር ቤት ከአካል ልብስ ያስወጣል ይሄን ይላክስ እስራኤል ስታቹ ምንስውን አሁን ልጠይቅ እስራኤል ምንም ችግር የለባችሁ ኦኬ እስራኤል ተነሰ ወይ ማርት ዳለ ጤልና ወይ ማርት አርገ ታስገባል መስፍን አየ ከዛው መስፍን ማየት ታፈራለህ አታፈር አንድ ማታቀው ሰው ደሞ አየ ከዛው መስፍን ለማ ችግር አለብ ያየ አንተ ሌላ ሰው ከሆነ ማታቀው ሰው ከሆነ እሱ ለማ ችግር አለብ የለብ አይደል
የሚያቀን ሰው አንድ ነገር ስናረግ ቢያየን ያንን ሰው ማየት አንችልም
እግዚአብሔር ማን እንዴት ነው የሚያቀን ታዲያ እግዚአብሔር ማን ብቆም የሚያቀን
ለምን ግልጽ ስለሚሰማን በሚያቀን ሰው ፍጥ ስለሆነ ያንን ነገር ያደረግነው በማ ችግር አለ
ወገኖች ክርስቲያን መካከል አድሎ የሚያቀን ሰው መካከል አድሎም ተብሎ ግን ህይወት አይኖርም በሚያቆንም በማያቆንም ሰዎች ህይወት ውስጥ ነው የምናወራው ለምን እኛን የሚያነ ሰዎች ሲሆን እኛ ጉዳይ ከሰው ጋር ሳይሆን እኛ ጉዳይ ከማን ጋር ነው ሁሉንም በሚቆጣጠር በርሱ አይኖች ፊት ውስጥ ነው ያለ ነው ገለያየን ገለያላየን ገለሰማን ገለያልሰማን አይደለም አይደል
እኛ ግልጥ ስለ ግልጥ ነው ማለት ግልጥ ከባር እሱ ያደረገው እግዚአብሔር አሽሽው እግዚአብሔር አወቀበት እግዚአብሔር ነበር ወከረው አታድርጋለው አትበላለው እግዚአብሔር ነበር
ስለዚህ እሱ የበግልጥ ተሞላ ስለዚህ ምን ደግሞ ሊደበቅ ዛፎችን መረጠ ዛፎች ምን ይደብቃሉ የውሃ ነው አዳም የውሃ ነው ዛፎች ውስጥ ገባሉ አማራጫው በዘመኑ ያለው አጠገብ ያለው ሱስ ስለሆነ መስለኛል ዛፎቹ ጋር ሄደ የሚያቃቸው እነሱን አለ የሚያቀው ገነት ውስጥ የሚወራሰው አይደል ዛፎቹ ጋር ዛፎች ግን ይደብቁት አልቻሉ ወገኖች ሆይ በእግዚአብሔር ፊት ሊደብቀን ልንደብቅበት ልናመልጥበት የምንችለው ምንም ነገር የለም መሰወሪያ አይደለም ነገር ግን እግዚአብሔር ቃል ይናገራል መሰወሪያችን ቀደም ዘምራችሁ ይላል የምንሽሽግበት ግን የማይናወጥ አለት ክርስቶስ ኢየሱስ ነው መጽሐፍ ቅዱስ ሲናገር ከሞት ህልና ክስ ነጻ ያወጣል ይላል ራ ያለ አይደል
ያ በብሉይ ኪዳን ሲቀርብ የነበረው መስዋዕት ከህሊናቸው የሚያወጣቸው ቢሆን ኖሮ ከህሊና ክስ የሚያወጣቸው ቢሆን ኖሮ ደግሞ መሰዋት ባላስፈለገ ነበረ እንስሶች ባልተገደሉ ነበረ ግን ከህሊና ክስ ነጻ ያወጣም ነበር አለ ለክርስቶስ ኢየሱስ ግን ደግሞ ምን ያደርጋል ከሞተ ህሊና ስራ ምን ያደርጋቸዋል ነጻ ያወጣቸዋል ወገኖች መገለጥ ሰው ወደ ክርስቶስ ኢየሱስ መቅረብ ነው እሱ ካጸደቀ ደግሞ ማንም የሚከስ የለም የእሱ ደም ካጠበን ሌላውን ፎርጌት ይተውት ከዛ በኋላ ስለ ሰው አይደለም የምንኖረው ሁላችንም ጎዶሎ ነገር ተሸክመን ነው የምንኖረው ማንም ማን ነው እግዚአብሔር ያነሳ ፈጽሞ አይችልም ፈጽሞ ሁሉንም ዘጋው ባለመታዘዝ እኮ ነው መጽሐፉ ውስጥ ታውቃላችሁ ሁሉንም ባለመታዘዝ ያደረገው ዘጋው በመረቱ ነው ያለው ማንም ካንዱ በመሻል አይደለም በህይወት ይኖረው ታዲያ በመሻልማ ሲሆን ሁሉና ፈላቆ ነው አ በመሻል ከሆነ እኮ ወደ እግዚአብሔር መንግስት መግባት በመሻል ከሆነ ምድርና ፈላቆ ነው ነገሮች ከተጣሉ መስላችሁ ኩክሩ መንግስት አያትም እኮ ሊከተለው በመሻል ነው ያገባነው አይደል ይሻላል ከዚህ ወደለም ይቆማለ ጀመርኩት እዚ እዛ ያለ ከመሰለኝ ትዛም ቁላል ተሆነ ግን አይሰራም ማንም በመሻል ሳይሆን የገባው ወዋን የገባው በክርስቶስ ኢየሱስ በመስቀል ስራ ነው ወደ እግዚአብሔር የገባው ከደሙ የተነሳ ጻድቃን ተብለን የተጠራ ነው ይሄ ነው እውነቱ ሰው ግልጽ ሲኖር በክርስቶስ ኢየሱስ ፊት መቅረብ ነው ከሞት ሊና ስራ ምን ያደርጋል የሚለው ነጻ ያወጣል
መጽሐፍ ቅዱስ ካወጣ እግዚአብሔር ከተናገረ እንግዲህ ማን ይከሳችሁ? እ? ማን? ይላከም እንደነቀይ ነው። ሌላ መደበቂያ ነው። መዝሙር 137 ላይ ዳዊት እንደዚህ አለ፣ ከመንፈስ ወደ እጠራለሁ አለ፣ ከፊት ወደ እሸሻለሁ። ምን መደበቂያ አለ? የት ነው መደበቀው? የት እሄዳለሁ? ምን ማምለጫ አለ? ወደ ሰማይ ወጣ አንተ በዚያ አለ። ተመልከቱ፣ ወደ ሰማይ ወጣ አንተ በዚያ፣ ወደ ሲኦል ወርድ አንተ በዚያ አለ፣ በዚያም አለ አንተ። አሞጽ ይሄንን ቃል ሲደግሞት ያላችሁ አሞጽ ምዕራፍ 8 ምዕራፍ 9 ቁጥር 2 ላይ ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ ምን አደርጋቸዋለሁ? አርዳቸዋለሁ። አንድ አይነት ዳዊት ከተናገረው ጋር ወደ ሲኦል ቢወርዱ እጄ ከዚያ ምን ታደርጋቸዋለች? ታወጣቸዋለች። ወደ ሰማይም ቢወጡ ደግሞ እጄ ከሰማይ ምን ታደርጋቸዋለች? ታወርዳቸዋለች። በነገራችን ላይ ይሄ ነገር እውነት ነው። ድምፅ ላይ ይኖራል። አንድ ዘመን መጨረሻ ላይ ወይ ኒውክሌር ይፈነዳል፣ ወይ ደግሞ አንድ ነገር ምድር ላይ ይመጣል፣ ወይ የመሬት መንቀጥቀጥ፣ ወይ ደግሞ እሳት ጎመራ፣ አንድ ወይ ኬሚካል ባዮሎጂካል ወይ ኬሚካል አንድ ነገር ይተኮሳል እያሉ ሰዎች ብዙ ገንዘብ ያላቸው መሬት ቆፍረው ባንከር እየሰሩ ነው ያሉት። ታውቃለህ፣ እዚህና አፍሪካ ችግር የለም። ይህን እንኳን ቁፍሮ ሊገባ ለራሱም ጣራ ለፀሐይ ጓዝም ጣራ እየሞከረ ፈረስ ከዚያ አልፎን ብልጥ ስለሆነ ተመልከቱ፣ በደንብ ቆፍሮ እየገባ ምግቡን እያስገባ መድኃኒቱን እያስገባ ባንከር በቃ በሲሜንቱ ወርም ለብዙ ዘመን ሊቀመጥ ብልጦች ደግሞ ወት ከነሱ ሻው ደግሞ ምናልባት የተሻለ ዓለም ይኖራል እያሉ ወደ ሰማይ እየወጡ ነው ያሉት። ዝም ብለው እኮ አይደለም ወደ ሰማይ የሚኬዱ ከርታታው ከርታታው እዚህ ሲቀር እነሱ ተነስተው ሊሄዱ እኮ አይ እንደዛ እኮ ነው። ሰው ሲሰው ፕላን እኮ ነው። እኛ አለን እንግዲህ እንገባለን እንወጣለን እንጂ እነሱ ላጥናት እያደረጉ ነው ያሉት። እኛ ምስኪኖች እንሰራለን፣ እንገባለን፣ እንወጣለን፣ ሆዳችን እንሞላለን፣ ተመስገን። ሌላው ግን ምድር እየቆፈረ መድኃኒቱን እያስገባ ጠረንጃውን እየገዛ ውሃውን እያስገባ በደንብ ተዘጋጅተዋል። ስንት ሚሊዮን ብር እያወጡ መሬት ውስጥ በጥልቀት እየሰሩ ነው። ግን ወገኖች ሆይ ወደ ሲኦል ቢወርዱ እጄ ከዚያ፣ ወደ ሰማይ ቢወጡ እጄ ከዚያ። ይህ ነው የምናውቀው። ካለ እያለ ክርስቶስ ኢየሱስ ከሰማይ ይመጣል እንለቀቃለን። ይህ ነው የምንጠብቀው እኛ። እነሱ ብልጦን ወስዷቸዋል አለ። እውነቱ ግን ይሄ ነው። የመስቀሉ ቃል የሚጠፉት ሞኝነት ለእኛ ለምናምነው ግን የእግዚአብሔር ምናችን ያለ የእግዚአብሔር ኃይላችን ነው። ክብር ለእግዚአብሔር ይሁን። ከሰማይ የሚመጣውን ጠብቁት ነው የምለው። መዳን ከላይ ይመጣል። እኛ ራፕቸር ነው የምንጠብቀው ወገኖች ሆይ፣ እንጂ ቆፍርና እንግባ ብንልም ገንዘብ የለም። ደግሞም አያድንም። መደበቂያ ጌታ ብቻ ነው። እግዚአብሔር ይመስገን። ጻድቅ ሩጦ አመልጣል የተባለው እሱ አይደል? የእግዚአብሔር ስም የጸና ምንድን ነው ብለው የጸና ግንብ ነው። ባንከሩ አይደለም፣ የእግዚአብሔር ስሙ የጸና ግንብ ነው። ጻድቅ ደግሞ እዛ ሄደው ይኖራል፣ ያመልጣል። ማምለጫው እሱ። ክብር ለእግዚአብሔር ይሁን። የማምለጫ አለታችን የናዝሬቱ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። በደንብ እሱ ያስመልጣል። ጌታ እንደተናገረ እሱ ላይ ያደርጋል። ክብር ለእግዚአብሔር ይሁን። ይመጣል ከሰማይ። እግዚአብሔር ይባረክ። እመጣለሁ ያለው ጌታ ታማኝ ነው። እመጣለሁ። አባት እንደሌላቸው ልጆች አልተዋችሁም ያለው የታመነ ነው። ዳግም እመጣለሁ ልወስዳችሁ ነው ያለው። ክብር ለእግዚአብሔር ይሁን። አባት እንደሌለ አልተዋችሁም ነው። እመጣለሁ ልወስዳችሁ፣ እኔ ባለሁበት እናንተን እንድትሆኑ ተስፋችን ነው። በእርግጥ ክርስቶስ ኢየሱስ ይመጣል፣ ይመጣል። ክብር ለእግዚአብሔር ይሁን። ያኔ እውነቱ ይገለጣል። ጌራ መደበቂያ የለም። ሰው ከእግዚአብሔር ይልቅ ብልጥ ሊሆን አይችልም። እግዚአብሔር ሞኝነት ይበልጣል ሰው ብልጠት። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ማምለጫችን ጌታ ነው። መዝሙር 147 11 ላይ እንደዚህ ምልቃ አለ፣ እግዚአብሔር በሚፈሩት አለ በምሕረቱም በሚታመኑ ልቅና ምን ይሆናል? ደስ ይለዋል። እግዚአብሔር በሚፈሩት በምሕረቱም በሚታመኑ በእነሱ ምን ይሆናል? አረ ወኖች፣ አንዳንድ ጊዜ እኛ እዚህ ስላለው ጉዳይ ነው እኮ ተስፋችን አለ። በእርግጥ ክርስቶስ ኢየሱስ ይመጣ ብለን ምናምን በላይ ያለውን አስቡ በላይ ያለውን ሹዋለም ለመጻፍ ቅዱስ ክርስቶስ በርግጥ ይመጣል እግዚአብሔር ያስመልጠናል ማምለጫችን ክርስቶስ ኢየሱስ ነው እንግዲህ ታልከቱ ለዚህ ሁሉ አዳም ይረጣው መነሻው ፍላጎት የነበረው ቀደም ጀምራ ነገርኳችሁ ሰይጣን የተቀበለን ስናይ መልካሙንና ክፉን በማወቅ አይኖቻቸው እንዲከፈት እንደ እግዚአብሔር ለመሆን ነው ፍላጎቱ እቺ ነች አይደለም ዝላቻ እዚህ ስናል ነበር ወደዛ ወደ ቀድሞ መልሰው ደሪ ለምሳሌ ነው እቺ ሐሳብ ተቀመው ነው ሰይጣን ኤልን ፍላጎቱን ኤልን ፍላጎት አስገብቶ ነው ይሄንን ያዳም ይሄንን የሔዋን ፍላጎት ነው ለዚህ ነገር ያበቃቸው ምን እንደ እግዚአብሔር ለመሆን እንደ እግዚአብሔር ለመሆን ያለ እግዚአብሔር ለመሆን በደም ስም እንደ እግዚአብሔር መልካውና ክፉን ካወቁ ምን ለመሆን ነው እ ያለ እግዚአብሔር ለመሆን በራሳቸው ለመቆም ምክንያቱም እንደ እግዚአብሔር ክፉና ደግ ሁሉ ይገዋል አንተ እንዴት አለ እኔ እንዴት አለ አንተ የራስህ ጌታ አለ የራስህ ጌታ አለ ማለት ታረቀ እንዴ ያለው ሰው ይችላል የራስህ ጌታ አለ የራስህ ጌታ ለተረቀ ምን ራስህ ነው ማለት ነው ራስህ ነው የሚያኖረው ማለት ነው እንደ እግዚአብሔር ለመሆን የፈለገበት ምክንያት ሐሳቡ ያለ እግዚአብሔር ለመሆን ነው ወደምስ ያለ እግዚአብሔር ለመሆን የምን ማምለክ ነው የምን እግዚአብሔር መገዛት ነው ጥገኛ አይደለሁም ጥገኛ አልሆንም አውቄ ሆናለሁ በራሴ ቆማለሁ በራሴ ከሆነ ደግሞ ለየዋለሁ ራሴን እችላለሁ ለማለት ነው በራስ በእኔነት ለመቆም ነው ፍላጎቴ ነው እግዚአብሔር ጥገኛ አላለመሆን በእግዚአብሔር ስር ላለመሆን ግን ተመልከቱ የህሊና ክስ የሌለበት ኑሮ መቼ ነው ታዲያ የህሊና ክስ የሌለበት ቀደም ተደበቅ ፈራው ከሻው ምናምን ማለት ነበር ታዲያ የህሊና ክስ የሌለበት ኑሮ አዳም ኑሮ የነበረው መቼ ነው መቼ ነበር እግዚአብሔርን መስሎ ይኖር የነበረው አዳም መቼ ነበር ሆ ከመብላቱ በፊት ሀያችሁ ለከስ አዳም እግዚአብሔርን መስሎ ነበር መስሎ ይኖር የነበረበት ኑሮ ከመብላቱ በፊት የነበረው ኑሮ ነው ያለ ፍርሃት ያለ መደበቅ ያለ ክስ ሲኖር የነበረው አትብላ የተባለውን ከመብላቱ በፊት የነበረው ኑሮ ነበር እግዚአብሔርን አስመስሎ ያኖረው ኑሮ አሁን ምንድነው አዳም በእግዚአብሔር ውስጥ በነበረበት ጊዜና ከእግዚአብሔር ወጥቶ በራሱ ለመቀበል በወሰነ ጊዜ የነበረው ልዩነት አሁን ታያላችሁ በራሱ በቆመ ጊዜ አዳም በራሱ ለመቆም በወሰነ ጊዜ ስለ ኃጢአት ምን አደረገ አወቀ ከእግዚአብሔር ወጥቶ ለብቻው መሆን ልክ በፈለገበት ጊዜ አዳም ሆነ ስለ ኃጢአት አወቀ ኃጢአት ማወቅ ብቻ ደግሞ አይደለም ኃጢአትን አደረገ እግዚአብሔርስ ታዲያ ስለ ኃጢአት አያውቅም እንዴ እግዚአብሔርማ ኃጢአትን ያውቃል ግን ኃጢአትን አያደርግም አያችሁ ሰው ባወቀ ጊዜ ኃጢአትን ያደርጋል እግዚአብሔር ግን በማወቁ ኃጢአትን አያደርግም ያላወቀው ሆነ ነው እሱ ማወቅ የሚለውን ነገር ብቻ ነው የወሰደው ካወቀ ሬዚስት ማድረግ እንደሚችል ነበር የገባው ካወቀ ኃጢአትን እንዲህ ማለት እንደነበር የገባው ይሄንን ነበር ተሰናውቃል አውቀ ሆናለሁ ግን ኃጢአትን እንዲላለሁ ኖ ልክ ኃጢአትን ሲያውቅ ግን ከኃጢአት ጋር ሲገናኝ ኃጢአትን ሬዚስት ማድረግ አልቻለም እግዚአብሔር ግን ኃጢአትን ስለ ኃጢአት ያውቃል ኃጢአትን ግን ምን አያደርግም ስለዚህ ሰውየው በእግዚአብሔር ውስጥ በነበረ ጊዜ ምን ሆነ ነበር በእግዚአብሔር ህሊና ውስጥ ነበር የሚኖረው በእግዚአብሔር ክምል ውስጥ ነበር የነበረው የራሱን ነገር ጌም ካደረገ በኋላ ነው አዳም የወደቀው ገደጋላችሁ ትከተላችሁኛል አግኝታችሁ ታረሳው በእግዚአብሔር መሆን ሲፈልግና ማወቅ ሲፈልግ እንግዲያውስ ካወቀው ያዘው ካወቀው ያዘው ሁሉ አልቻለም ነደፈው እግዚአብሔር ግን አጥያት ነው ለምነት እግዚአብሔር አትግደል ማለት እግዚአብሔር ዝሙት አትስራ ማለት እግዚአብሔር አትዋሽ ማለት እግዚአብሔር ኃጢአት እንደሆነ እግዚአብሔር ያውቃል ለዚህ ነው ሰው ግን ይሰጠው እግዚአብሔር ግን ኃጢአትን የሚሰራ ሞራል የለውም። ሰው ግን አይችልም። ድሮ የነበረው ሆኖ እግዚአብሔር ውስጥ ነበረ። ተመልከቱ፣ ቀደም ሲል የነበረው ሆኖ ሰይጣን ደግ ነው፣ ቀስ ብሎ ያስወጣው። በራስ ቆም ያለው ምንድን ነው? ከማን ጋር ነበር እንደፈልገው ነው? እንደማይችለው ስለገባው ነው። እሱ ራሱ ልክ እንደዚህ ነው የወደቀው። ከእግዚአብሔር ሀሳብ በእውነት አላለም፣ ከቀርሜሎስም በእውነት አልቆመም አላለም። ዮሐንስ 8 24 ላይ ሐሰተኛ ሐሰት አባት ነው ሲናገር ከራሱ ይናገራል። ከቀርሜሎስም በእውነት አልቆመም፣ በእውነት አልቆመም። በእግዚአብሔር ውስጥ አለበ ወጣ። ከዛ የመውጣቱ ጉዳይ ነው። ያንን ነው ያንን ልምምድ ነው ለአዳም ያስተማረው። በእግዚአብሔር እንሆን ወገኖቼ፣ ሰው ያለ እግዚአብሔር ጽድቅ የለውም። ሰው ያለ እግዚአብሔር ምን የለውም? ጽድቅ የለውም። ሰው ከእግዚአብሔር ውጪ የሚኖረው በሙሉ ኃጢአት ነው። ሰው በራሱ ኃጢአትን ማሸነፍ አይችልም። ከቀድሞ ከአዳም ጀምሮ የነበረው የሰው ችግር የለም። ስለመቆም ከእግዚአብሔር መለየት ከእግዚአብሔር ሐሳብ መውጣት ኃጢአትን ማሸነፍን ፈጽሞ አይቻልም። ከእግዚአብሔር ርቆ ከእግዚአብሔር ወጥቶ ኃጢአትን ማሸነፍ አይቻልም፣ አይሆንም። ያለ እግዚአብሔር መኖር ማለት ራሱን ማለት ነው፣ ኃጢአት ማለት ነው፣ ኃጢአት ነው። እንግዲህ ተመልከቱ፣ ሰው በራሱ ስራ ጽድቅ የለውም። ሮሜ ምዕራፍ 10 3 ላይ እንደዚህ የሚል ቃል አለ፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የእኛ ምን ሁሉ ጽድቅ ዘንድ ክርስቶስ ግን ሕግ ፍጻሜ ነው ብሎ ይናገራል። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ግምት ሲያደርጉ እግዚአብሔር የፈለገው ያቆመውን ጽድቅ ትተው የራሳቸውን ጽድቅ በራሳቸው መንገድ ያደረጉት ነገር ግን ሁኔታ እነሱን አልጠቀማቸውም፣ አልረዳቸውም። ለምን? የራሳቸውን ጽድቅ እንጂ የእግዚአብሔርን ጽድቅ አልፈልጉምና። ለሚያምኑ ሁሉ ግን ክርስቶስ ምን ብሏል? የሕግ ፍጻሜ ነው። ሰው ይጸድቅ ዘንድ እግዚአብሔር የሰጠው ስጦታ ክርስቶስ ኢየሱስን ነው። በደም ሰው ደረጃ ይዳለ ይቀበል እኛ መጀመሪያ አቸው። ሰው ይጸድቅ ዘንድ እግዚአብሔር ከአዳም በኋላ ያደረገው ምን ነው? ሰው ይጸድቅ ዘንድ አንድ ያብራሽቷል። እዛ ላይ የራሱን ጽድቅ በራሱ ለመቆም በራሱ እንደ እግዚአብሔር ለመሆን እግዚአብሔርን ለመምሰል እንደ እግዚአብሔር ለመሆን ያለ እግዚአብሔር ለመኖር ያሰበው ሐሳብ ተበላሽቶበታል። እግዚአብሔር ግን በክርስቶስ ኢየሱስ የሰራው ስራ ነው። ክርስቶስ ምን አደረገ? የሕግ ፍጻሜ። ለሰው የሰጠው ስጦታ ሰው ይጸድቅ ዘንድ እግዚአብሔር የሰጠው ስጦታ ክርስቶስ ኢየሱስን ነው። ጽድቅ የእግዚአብሔር ስጦታ ነው። ታላም ሰው የእግዚአብሔር ስጦታ ነው። ሰው ስራ አይደለም ጽድቅ። የእግዚአብሔር ምንድነው? ስጦታ። እግዚአብሔር ለሰው የሰጠው የራሱን ጽድቅ ነው። አሁን መልሱ፣ የራሱን ጽድቅ ነው ለሰው የሰጠው። እሱም ደግሞ ጌታችን ኢየሱስ ክርስቶስ ነው። ሰው ወደ እግዚአብሔር ይገባ ዘንድ ወደ ቀድሞ ስፍራ ይመለስ ዘንድ ማለት ነው፣ ወደ ነበረበት ሐሳብ፣ ወደ እግዚአብሔር ሐሳብ፣ እግዚአብሔር እንደፈጠረው ወደ መጀመሪያው እቅድ፣ እግዚአብሔር ለሰው እንዳቀደው እቅድ ይመለስ ዘንድ ሰውን የራሱን እግዚአብሔር የራሱን ጽድቅ ነው ለሰው መልሶ የሰጠው። ምን እንዲሆን? ወደ እግዚአብሔር ተመልሶ እንዲገባ። ከእግዚአብሔር የወጣው ሰው በራሱ ለመቆም ብሎ የወደቀው ሰው ወደ እግዚአብሔር ይገባ ዘንድ ወደ እግዚአብሔር ይመለስ ዘንድ ራቆቱን እንዳይሆን፣ እንዳይፈራ፣ እንዳይሸሸግ በሕይወት ይኖር ዘንድ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆነ። የሕግ ፍጻሜ ሆነ። በሕግ መመለስ አልተቻለም። በሕግ ወደ ቀድሞ ስፍራ ወደ እግዚአብሔር ሐሳብ መመለስ ስላልተቻለ እግዚአብሔር ሕግ ሰጥቶ ነበረ። ግን ሕጉ ግን ሰውን ወደ እግዚአብሔር መንግሥት ስላላመጣው በሕግ ስራ መዳን ስላልተቻለ እሱን እግዚአብሔር አደረገው፣ መስዋዕት አድርጎ የሕግ ፍጻሜ አደረገው ለማለት ነው።
የህግ ፍጻሜ አደረገው ሲል ክርስቶስ ኢየሱስን መስዋዕት አደረገው ማለት ነው። ቆላሲያስ 2:4 ላይ ይውላ ተመልከቱ። በእኛ ላይ የነበረውን የሚቃወመውን በትእዛዛት ጻፈውን የዳ ጽፈት ምን አደረገው? ደረሰሰው። ስለምን ነው የሚናገረው? ስለ ህግ ነው የሚናገረው። ደረሰሰው። በህግ ወደ ቀድሞ ስፍራችን መግባት ስላልቻልን ክርስቶስ ኢየሱስ የህግ ፍጻሜ ሆነ ዘንድ እሱን እንዲሰዋ አደረገ እግዚአብሔር። ህግ እንደታወቀ ደረሰሰው። በመስቀል ላይ ቸንክሮ ነው ይናገራል። በመስቀል ላይ ጠርቆ አስወገደው ነው የሚለው። የነበረውን ህግ ነው የሚናገረው። ሰው እንደምን ዘንድ አስቀድሞ የነበረውን የተሰጠውን ያን ህግ ተነገራችሁ ለህግ የተሰጠው እንደውም በረጀም ገላታ ላይ መስለኛል። እንደውም በመጀመሪያም እግዚአብሔር ለአብርሃም የገባለት ስለተስፋው ግን በመካከል የገባው ህግ ወድፊት ሆኖ ነው የቆየው። ማን እስኪመጣ ድረስ ክርስቶስ ኢየሱስ እስኪመጣ ድረስ ወድፊት ሆኖ ነው የቆየው ይላል እንጂ ለካስ እግዚአብሔር አስቀድሞም ለአብርሃም ጉዳዮች ጀምሮ ምንድን ነው አረ በእምነት ነው። ግን ክርስቶስ እስኪመጣ ድረስ ግን ወድፊት ሆኖ ቆየ። ማን ህግ እንጂ ህግ እንኳን ወደ እግዚአብሔር ሊያስገባን አይደለም። ለምን? በህግ ሰው መዳን ስለማይችል ሰው ስለማይችለው ዴፊኒሽን ይሄ ነው። ሰው ስለማይችለው ሰው መታዘዝ ስለማይችል ህግ መጥፎ ስለሆነ አይደለም። ህግ መጥፎ ስለሆነ አይደለም። ግን በህግ መዳን ስላልተቻለ ነው። በህግ መዳን ስላልተቻለ ግን የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ ምን መጨረሻ ላይ የህግ ፍጻሜ ሆነ። ክብር ለእግዚአብሔር ይሁን። መጀመሪያ እንግዲህ ሞክ አያችሁ፣ ደረጃ በደረጃ ነው ሰው የተማረው። ህግ ተሰጥቶት አቅሙ ታይቶ ህግ እንደማይፈጽም ጳውሎስ እኮ እንደዚያ ናቸው። እነሱ ራሳቸው ስለ ህግ የህግ ሰዎች ናቸው፣ ስለ ህግ ይናገራሉ። እነሱ ራሳቸው ህጉን አያደርጉትም አላለም? ዕብራውያን እንደዚህ እኮ ነው ያላቸው። አይሁድ ብሎ ስለ ህግ ያወራሉ፣ ግን እነሱ ራሳቸው ህጉን ምን ያሉትም አለ ህጉን አፈጽሙትም አለ። ምክንያቱም ከህግ አንድ አፍርሳ ወደ እግዚአብሔር መንግስት ወደ እግዚአብሔር መቅረብ አይቻልማ፣ አይሆንማ። ግን የሚያምኑን ይጸድቁ ዘንድ ክርስቶስ ምን ሆነ? የህግ ፍጻሜ ሆነ። እግዚአብሔር ይመስገን። ይሄ የእግዚአብሔር ስጦታ መልሶ ለሰው የሰጠው እግዚአብሔር ይሄን ስጦታ ነው፣ በክርስቶስ ኢየሱስ የሆነውን እውነተኛ ስጦታ። ዛሬ ታዲያ ሰዎች የራሳቸውን ጽድቅ የሚያቆሙ የሉም ማለት ነው? በደንብ አሉ። የራሳቸውን ጽድቅ የሚያቆሙ አሉ። በበጎ ስራ መዳን የሚፈልጉ ሰዎች፣ የሞራል ሰዎች አሉ። እንዲህ አይነት ትምህርት ያላቸው አሉ። ሰዋዊ የሆነ ትምህርት የሚያስተምሩ መልካም በማድረግስ መዳን እንደሚችሉ አድርጎ ይህንን ትምህርት የያዙ ማታ አይነት ትምህርት አለ። ዓለም ላይ ሰው በራሱ እንደሚድን ሰው የራሱን ጽድቅ ማቆም እንደሚችል በራሳቸው ጽድቅ ወደ እግዚአብሔር መንግስት እንደሚገቡ አድርገው የሚያስተምሩ በዓለም ብዙ አይነት ትምህርት በዓለም ላይ ይካሄዳል። እግዚአብሔር ግን ሁለትና ሶስት ጽድቅ አላቆመም። ያቆመ ግን አንድ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። አንድ ልጅ ሰጥቶናል። እንግዲህ ሰይጣን ተመልከቱ፣ ሰው እግዚአብሔርን እንዲመስል አይደለም ሐሳብ ያቀረበው። ማን እንዲመስል ነው? ራሱን እንዲመስል ነው መጀመሪያ አዳምን ያስተማረው። እንደ እግዚአብሔር ክፉና ደጉን እንደ እግዚአብሔር ክፉና ደጉን ስለምታውቁ ነው አለ እንጂ ሐሳቡ ግን ማንን እንዲመስል ነበር ያስተማረው? አዎ ራሱን እንዲመስል ነው ያስተማረው። ታዲያ ምዕራፍ 2 ላይ ተመልከቱና ይሁን አለ እግዚአብሔር ያደረገው። ምዕራፍ 2 ላይ ሲነሪ ምድርን ይደስ ያን መስፍሪ ነው። ምዕራፍ 3 ቁጥር 2 ላይ ምን እንደሚለው ታው ታዲያ ምን አለበት ታዲያ ቢላ እና ያ ቢሆን እንዴ? ታዲያ ምን አለበት ያ ቢሆን እንዴ? እግዚአብሔር ምን ማድረጉ ነው? አሁን ደግሞ አየህ፣ ሰው በልጦዋል አይደለም? ያችኛዋን በልጦዋል አይደለም? መጀመሪያ ክፉንና መልካሙና ክፉን የምታሳውቀውን በልጦዋል አይደለም? አንድ እንግዲህ ሰው ብልጥ መሆን ስለጀመረ ያወቀ ሰው የሚመስለው ነው እንግዲህ ምንም ሰው
ያወቀ ስለሚመስለው አዳም ያወቀ ስለሚመስለው
አሃ
አሁን ማጭን አበራ አሁን ደግሞ ለዘላለም እንደኖርች እኛንም ብላት አለብን ብሎ ብልጥ ሆነ ስለሚመስለው ስለሚበላ ከምብላት ወጥ እግዚአብሔር እናደረገው
የዘፈነት በላም ማለት
ለምን እንዳለ ጭራሽ እንደ ሰይጣን ለዘላለም እንትኖር
ለምን ባዛ
ይሁን ወሆ እንዳለ ደግሞ ሕያው ይሆን አላችሁ ይሁን ወሆ እንዳለ ለዘላለም ሕያው ይሆን እግዚአብሔር ሕያው እንዳሁን አይደለም እንዳበላ ይከለከለው ክፉ ሆኖ ግን ሕያው እንዳይሆን ነው ስለዚህ ጻድቅ ሆኖ ሕያው እስኪሆን ድረስ መቆየት አለበት አይደለም ከመለዚያው ጻድቅ ሆኖ በክርስቶስ ኢየሱስ ደም ታጥቦ ነው ወደዚህ መድረስ ያለበት ለማለት ነው ወደ ሰይጣን ጓሮ እንዳይገባ ከሰይጣን ጎን እንዳይቆም ለሰይጣንና ለመላእክቱ ሰው እንዳይጣል የከለከለው ለዚህ ነው ለምን ዘመን ከብራፍ ኮላሲያስ ሰሎንቄ ላይ መስለኛል ምራፍ 2 ላይ አንድ ቃል አለ ኮላሲያስ ምራፍ 3 ቁጥር 10 ላይ ምን ብለው አንድ ሲያገኘ ምራፍ 3 ቁጥር 10 አግንዋ አይደል እሺ ግዴለ አገኘ ሰው አለ እንደገና አንብቦ አዎ በትኛው የፈጠረውን ምሳሌ እንዲመስል እግዚአብሔር ያዘጋጀውን የቀድሞውን ሰው የመጀመሪያውን እግዚአብሔርን ሐሳብ ወደዛ ሐሳብ እንዲመስል ምን አርጋቸው አለው በክርስቶስ ያለውን አዲሱን ሰው ምን አርጋችሁታል ለብሳችሁታል አሁን መጨረሻ ላይ ራእይ ምዕራፍ 24 ዛፍ ትገኛለች ዝካለች ያቺ ተከለከለው አዳ ለዘላ ዓለም ኢቭል ሆኖ እንዳይኖር ያወቀ መስሎት ብልጥ ሆነ መስሎት እንደገና ጁን ዘርግቶ እንዳይበላ የመጀመሪያው ራሱ ብልጥ ሆነ መስሎት ሲጀመር መጀመሪያ ብልጥ ሆነ መስሎት ብልጥ ለመሆን ስለፈለገ ስለሆነ የበላ ያንን አሁን ደግሞ ብልጥነቱ ስለማይተው አንዴ ስለተበራሸ አሁንም ደግሞ እቺን ዛፍ በልቶ እንደገና ደግሞ ዘላለማዊ እንዳይሆን ከነሃጢያቱ እግዚአብሔር ሰው ምን አደረገ እንዲሞት አደረገው ስለዚህ መሞታችን ተከለ መሞት ተከለ ተከለ ታዲያ እንደ ስለራ አይነት ሰው እድሜን እኮ ይኖራል እስላስም ይሆናል እንዴ መሞት ተከለ በክርስቶስ ኢየሱስ ምን ስላለ እግዚአብሔር ደህንነት ስላዘጋጀ ትንሳኤ ስላለ አያችሁ ክርስቶስ ኢየሱስ ስጋ ለብሶ ስለሚመጣ እና የሰውን ኃጢአት ሁሉ ስለሚሸከም ስለሚሞት በደሙ ከኃጢአታችን ስለሚነጻ እንደገና ደግሞ የሚበሰብሰውን ስለሚለብስ እንደገና ትንሳኤ ስላለን እንደገና ክብር ስላለን እግዚአብሔር አስቀድሞ ይህን የሚያደርገው እንዳይበላ ከለከለው ክርስቶስን እስከምንለብስ ድረስ በደሙ ከታጠበ በኋላ ግን ያቺ ዛፍ ምራፍ 2 ላይ ተዋጣላችሁ ያዛፍ ሁሉ መፈወሻውልሽ ከተባ የወት ዛፍ ከዛ በኋላ እግዚአብሔር ይመስገን ማንን ከመሰለ በኋላ ክርስቶስ ኢየሱስን ከመሰለ በኋላ በክርስቶስ ኢየሱስ እግዚአብሔር ልጁን እንድንመስል ሁላችንን ጠርቶናል ክብር ለእግዚአብሔር ይሁን ተነስተን ጸልያለን ተነስተን ጸልያለን እግዚአብሔር ይመስገን እግዚአብሔር የዘላለም አምላክ ባለህና የነበርክ በዘላለም የምትኖር አንተ ነህ ወልጊዜ ጌታ ሆይ ትክክል ነህ ቃልህ ሁልጊዜ ትክክል ነው ጌታ ሆይ በእውነትህ እንድንኖር በእውነትህ እንድታግዘን ኃይልን እንድትሰጠን ጌታ ሆይ አንተን መጠበቅ የምንችልበትን ጸጋ እንድትሰጠን በተማርነው እውነት እንድታቆመን በጌታ በኢየሱስ ክርስቶስ ስም እንለምናለን። ቃል እውነት ነው። ቃል ደግሞ አርነትን ይሰጣልና እግዚአብሔር ሆይ እውነት ስለሆነ ቃል እውነት ደግሞ አርነትን ስለሚያወጣ በቃሉ አርነት እንድንወጣ እግዚአብሔር መንፈስ እንድትረዳን በክርስቶስ ኢየሱስ ስም እንጸልያለን። በሰሙት ላይ ሁሉ እግዚአብሔር ሆይ በዚህ ጉባኤ እግዚአብሔር ሆይ ቃልን በሰሙት ሁሉ ላይ የእግዚአብሔር ኃይል የእግዚአብሔር ለውጥ የእግዚአብሔር እጅ እንዲዘረጋ የሰውን ሕይወት እግዚአብሔር ሆይ አዲስ እንድታደርግ በክርስቶስ ኢየሱስ ስም እንለምናለን። ጌታ ሆይ የሰማነው ቃል በውስጣችን ገብቶ እግዚአብሔር ሆይ እንዲሰራን እንዲለውጥን በኢየሱስ ክርስቶስ ስም እንለምናለን። በጌታ በኢየሱስ ስም እንለምናለን። በጌታ በኢየሱስ ስም እንለምናለን። እግዚአብሔር ሆይ እነሆ ወድቆ ዳር እንዳይቀር በክርስቶስ ኢየሱስ ስም እንዲያፈራ የዘላለም አምላክ እንድትለውጥን ቀኑ እግዚአብሔር ሆይ በሆነ ቁጥር እግዚአብሔር ሆይ በእውነት እንድንኖር እንድታግዘን በኢየሱስ ክርስቶስ ስም እንለምናለን። ወይ የዘላለም አምላክ ክብርና ምስጋና ለአንተ ይሁን። ክብር ለአንተ ይሁን። ብዙ ምስጋና ለአንተ ይሁን። ብዙ ታላቅ